ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
ለጊዜ ለየት ያለ ሰው ማድቃት ይወዳሉ እና በትምህርት ቤቶቹ ሴሽ ይሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፎ ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸዋል።
በፔንሲልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበር ዶክተር ቢኒያም ገሰሰ ናቸው። በምሽቱ በሰፈር ጉልቤ ብለን ስለምንጠራቸው ሰዎችና በዚያ ተጠቂ ስለሆኑ ወጣቶች የሚያጋሩን ነገር አላቸው። ቆየት ብሎ ይቀርባል። ሌሎች መሰናዶዎችን ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ጋዜጠኛ ፍሬህይወት ታምሩ ፍሬህይወት በሚል ስያሜ የተሰራውና በራሷ ታሪክ ላይ የሚያጠነጥነው አጭር ፊልሟ በአውስትራሊያ በሚገኘው ዓለም አቀፉ ፎከስ ኦን አቢሊቲ የአጭር ፊልሞች ፌስቲቫል ላይ አሸናፊ ሆኗል። ፍሬህይወት ከ10 ዓመት በፊት በደረሰባት የመኪና አደጋ የተነሳ የቀኝ እግሯን አጥታለች። ከጊዜ በኋላም ደግሞ ባገኘችው ሰው ሰራሽ እግር የዕለት ተዕለት ኑሯን የቀጠለች ሲሆን ጉዳቷ ሳይበግራትም ለብዙዎች መነቃቃትን ለመፍጠር እየታተረች የምትገኝ ወጣት ጋዜጠኛ ናት። ፌስቲቫሉን እንግዲህ በምትወዳደር በተወቅት ከአሜሪካ ድምጽ ከጋቢና ቤ ጋር ቆይታ አድርጋ ነበር። አስቀድመን እናልፈው ወደዛ ነው።
በጣም ነው ማመሰግነው ፍሬህይወት፣ እስቲ ሙሉ ስምሽን ራስሽን ማንነትሽን አስተዋውቂልኝ።
እሺ፣ ፍሬህይወት እባላለሁ። በሙያዬ ጋዜጠኛና የዜና ግንባታ አሰልጣኝ ነኝ። ጋዜጠኝነት ኦቢኤን ላይ የዜና አንባቢና ፕሮግራም አዘጋጅ ነበርኩኝ። ከ2010 ዓ.ም በኋላ ደግሞ ከጓደኞቼ ጋር በመሆን ኢሎ መልቲሚዲያ ፕሮዳክሽን ከፍተን አሁን በግል ነው እየሰራን የምንገኘው እና የአሁን የተለያየ ኦቢኤን ላይ የተለያዩ ቴሌቪዥን ጣቢያዎችን ላይ የአየር ሰዓት እየወሰደ ኢቨን የበዓል ፕሮግራሞችን እንሰራለን። እንዲሁም ደግሞ ለድርጅቶች ማስታወቂያዎች እና ዶክመንተሪዎችን ከብቻ እንገኛለን።
እሺ፣ በጣም ነው የማመሰግነው። ሰሞኑን ደግሞ አንድ የሰራሹ አጭር ፊልም ለውድድር ቀርቧል። እስቲ የፊልሙ ርዕስ ምንድን ነው? መጀመሪያ ለመስራትስ መነሻ የሆነው ነገር ምንድን ነው?
ለፊልሙ መነሻ የሆነው በህይወት አጋጣሚ በህይወቴ ላይ የተከሰተ አንድ አደጋ ነበረ። የዛሬ 9 ዓመት ገደማ የመኪና አደጋ አጋጥሞኝ በቀኝ እግሬ ላይ ቀጥተኛ ጉዳት ደርሶ የቀኝ እግሬ ተቆርጦ በፕሮስቴቲክ ወይም ደግሞ በአርቴፊሻል ነው የምንቀሳቀሰው። ነገር ግን ከዛ በኋላ አካል የጎደለ ብዬ ከስራዬም አልቀረሁም፣ ከማድረጋቸው ነገሮችም አልቀረሁም። ወደፊት ወጥቼ ስራዬን በመስራት እንዲሁም ደግሞ ጎን ለጎን ደግሞ ማህበረሰቡን በማስተማር የትራፊክ አደጋ ላይ እና በተለይ በተፈጥሮም ሆነ በሰው ሰራሽ አካል ጉዳት ደርሶባቸው አልችልም ብለው የተቀመጡ ወይ ደግሞ ቤተሰብ አትችልም ወይ ደግሞ ሰው ምን ይለኛል በሚል ቤት ውስጥ የቀሩ ሴቶች፣ ወጣቶች እንዲሁ አዛውንቶችም አሉና መስራት እንደሚችሉ ምንም ያልተመቻቸው ሁኔታ ቢኖር እንኳን ይቻሉትን ወጥተው መስራት እንደሚችሉ ለማሳየት የተለያዩ መድረኮች ላይ የተገኘ ልምድን በማካፈል የተለያዩ ስልጠናዎችን እንሰጣለሁ ማለት ነው እና ከዛሬ አንድ 5 ዓመት ገደማ ይሆነዋል አደጋው ተፈጥሮ ICRC ዓለም አቀፉ የቀይ መስቀል ማህበር ፕሮስቴቲኩን ማስተራን ቼሻሪ ቶሳ ይባላል። በICRC ድጋፍ ነው ፕሮስቴቲክ ለሰዎች አካልን የእጅና የእግር አካል ድጋፍ የሚሰራ ድርጅት ነው። እዛ ነበር እኔ ጫማውን ማሰራው የነበረው እና እንደ አጋጣሚ ICRC አምጋር ደርሶበት ይህን በመጠቀም ዳግም ወደ ስራው ተመልሶ ለሌሎች አርአያ መሆን እንችል ሰው ብለው ሲጠይቋቸው እኔ ጠቁሟቸው እና ከኬንያ ክሩ ልከው በእኔ ዙሪያ የሁለት ደቂቃ ከምናምን ዶክመንተሪ ሰርተው አልሰርፊ ትዊተር ገጹ ላይ ለቆ ለፕሮሞሽን ሲጠቀምበት ነበረ። እንደሆነ አስተማሪያ አሁን ይህኛው ውድድር ደግሞ ደስ መጣልሽ ፎከስ ኦን አቢሊቲ ኢንተርናሽናል ፊልም ፌስቲቫል ነው። አካል ጉዳተኞች ላይ ትኩረቱን ያደረገ አጭር ዶክመንተሪ ፊልም ውድድር ነው። አስተማሪ ሊሆን የሚችል አካል ጉዳተኛው ዳግም አገግሞ ለሰዎች ትምህርት የሚሆን ስቶሪ ያለው ዶክመንተሪ እና ያንን ያን ታሪክ ገልጾታል በሚል እንደወጣጠፈኝ ያለው ተጋጭ ነው። አውስትራሊያ ሀገር ላይ የሚተጋጨው ዓለም አቀፍ ነው። በዛው ውስጥ ላይ እንግዲህ ይህን ዶክመንታሪ ልኬ እጩ ሆኖ ተማምስ የህዝብ ድምፅ ደግሞ ሲሰጡበት ነበርና ክልሆን ይቻለው በዛ ዙሪያ ነው።
ፊልሙን መጀመሪያ በአይሲአርሲ ፈንድ ራስሽን ሽሰረሹ ወይስ አይሲአርሲ ነው ባለቤትነቱን የያዘው?
አይሲአርሲ ናቸው። ለንደን ነገር የሚጠቀም ነው እና ለአስተማሪ እምነት እንዲሆን ብለው ከኔ ነው ፈቃድ ወስደው ስቶሪ ላይ እንዲሰራ የጠየቁኝ ማለት ነው። በእኔ ፈቃደኝነት በእነሱ ወጪ ነው ከኬንያ መጥተው ዶክመንታሪ የሚሰሩት ማለት ደግሞ ባለቤት ኒያሚን ፍሬ ህይወት ነው የሚለው ፍሬ አለች የፍሬወት መስኝ ፍሬ ህይወት ያው የህይወት ፍሬ እንደማለት ነው። ርዕሱን በዛ ነው የተጠቀምኩት። ዘስሚት ያው ወደ አማርኛው ሲመጣ ትርጉም ስላለ ራሱን የተጠቀምኩት ርዕሱን።
ህይወት ከለመድሹ መንገድ ሲወጣ እንደው ዝም ብሎ ያሰብነውም ነገር ሲጓደል በተፈጥሮ የሰው ልጅ ይበሳጫል፣ ያዝናል፣ ተስፋ የመቁረጥ ሁኔታ ውስጥም ይገባል። አንቺ ግን በፍጥነት ተነስተሽ ፊልምሽም ላይ እንዳየሁት ጉዳቱንም እየታከምሽ እንዴት ነው ወደ ስራ የምመለሰው እያልኩ አስብ ነበረ ብለሻል። እና እንደዚህ አይነት ጥንካሬ ወይም የህይወት አመለካከት ልታዳብር የቻልሽው ከምን ምንጭ ነው?
የህይወት አመለካከት ያዳበርኩት ከልጅነት በቤተሰብ ታድግ ለስራ በጣም ትኩረት እንድሰጥ ተደረገ ነው ያደረኩት። ያለሷ መቀመጥ እንደሌለብኝ በተለይ እናቴ በዚህ ላይ ተጽዕኖ አሳድራብኛለች። ምክንያቱም እሷ የቤት እመቤት ናት፣ አባቴ ነው የሚንከባከባ፣ በጣም ጥሩ የቤት እመቤት ናት ለልጆቿም ለባሏም። ግን ያ ስትመክረን አንድ ብር እንዲሆን ገቢ ሳይኖራችሁ ትዳር እንዳትይዙ ስለን ነበረ። ሴት ልጅ የራሷ የሆነ ገቢ ወታ የምትገባበት የራሷ ነገር ሊኖራት ይገባል እያለች ያሳደገችን እና ያን እያሰብን ያደግ ነው። ሁሉም እንደ አባታችሁ እንዳይመስላችሁ ትለን ነበረ። እንዲመስላችሁ ያለ ስራ እንዳታገቡ ትለን ነበር። እና ያለ ስራ መቀመጥ አልወድም። እኔ ተማሪ ሆኜ ነው የጀመርኩት እንቅስቃሴ። አርት ውስጥ ሙዚቃም እሰራ ነበረ፣ የቴሌቪዥን ድራማዎችን እሰራ ነበር ተማሪ ሆኜ። እንደገና ሸገሬ ፌም ላይ የሬዲዮ የሳት ውስጥን ከጓደኞቼ ጋር ሸገሬ ፌም ላይ የሬዲዮ ጋዜጠኛ ሆኜ ይቻለው እንዴት የሚለው ነገር ነው። በቃ ቤት ቀረው ወይስ ምንድን ነው ቀጣይ ህይወት እንዴት ነው ሊሆን ይችላል የሚለውን ነበር ማስብ የነበረው። ና መመለስ አልችልም፣ ባዝንም ባልቅስም ልተካውም አልችለው ነገር ስለሆነ ይህን ነገር አልፌ ነገ ደግሞ ህይወቴን ቀና ማድረግ ይችላለሁ፣ ቤተሰቦችም በዚህ ላበረታቸው ይችላለሁ በሚል ነው ከስራዬ እንደማልቀር ታውቅ ነው የበረታሁት ማለት ነው። ከበፊት ጀምሮ ከአካል ጉዳቱ በፊት ጀምሮ ምንል ነበረ ለካለ ሰው ልጅ አካል ሳይሆን ስብዕና ትልቁ ነገር፣ ስለዚህ እና ከሚጎድል አካል ሊጎድል ይሻላል። ከዚህ በኋላ ኦኬ አይምሮ ይጠርፎልኛል በህይወት አለሁ፣ ስለዚህ ባለኝ ነገር ደግሞ በቀረኝ ነገር ሰርቼ ለቤተሰቦቼ በዙሪያ ላሉትም ሰዎች ማሳየት መቻል አለብኝ የሚል እምነት ነው ጥንካሬ የሚፈጠረው። በተለይ መቀየር የማልችለው ነገር መሆኑን ራሱን ስላሳመንኩ።
ሴትነት አለ፣ ጋዜጠኝነቱ በራሱ በጣም ከባድ ስራ ነው። ዘዋርን የሚጠይቅ ስራ ነው። እንቅስቃሴ ይጠይቃል፣ ከሰዎች ጋር መገናኘት ያንተን ጠይቃልና አካል ጉዳትን ሴትነትና ጋዜጠኝነትን እንዴት አጣመርሻቸው? እስቲ
ከሴትነት ባሻገር ባለትዳርና የሁለት ልጆች እናት ነኝ። አደጋ በተከሰተበት ሰዓት የመጀመሪያው ልጅ 6 ዓመቱ ነው፣ ሁለተኛው ደግሞ 1 ዓመቱ ነበረና እንደነገርኩሽ ነው ልጆቼን አስባለሁ፣ ትዳሬን አስባለሁ፣ ቤተሰቤን አስባለሁ። እንደ አጋጣሚ ሁሉም በስስት የሚያዩት እኔን ነው። በቃ ተስፋኔ ላይ ነው የሚያደርጉት። በጣም ምጥር ምሮጥ ልጅ ስለሆንኩኝ የሆነ ከኔ የሚጠብቁት ትልቅ ነገር እንዳለ አስባለሁ። ነገ የት ደርሳ ብለው እኔን አርአያ በብዛት በዙሪያ ያሉት እኔን አርአያ ያደርጋሉ ቤተሰቦቼ። እና ያን ነገር ስለማስብ የትኛውም ቻሌንጅ ይችለኛል የሚል እምነት ውስጥ የለም። ትልቁ ነገር ምንድነው? የቤተሰብ ድጋፍ ያስፈልጋል። ብቻዬን ያመጣሁት ለውጤ ደግሞ ብቻዬን ያገኘሁት ጥንካሬ ሳይሆን በዙሪያ ያሉ ሰዎች የሚያበረቱኝ ናቸው፣ የሚያጠነክሩኝ ናቸው። ቤተሰቦች አሉ፣ ባለቤት አሉ፣ የሚያበረቱኝ ስለሆነ የከበደኝ ነገር የለም። የትም ቦታ ስራ ቦታ ስሄድ ሰዎችም የሚቀበሉኝና ብዙም አልከበደኝም።
እሺ፣ ይሄ ፊልም እንዴት ነው ሰዎች መምረጥ የሚችሉት? የት ነው ፊልሙን ማየት የሚችሉት? ስለ ውድድሩ እና መቼ እስከ መቼ እንደሚጠናቀቅ ጋር የይዘሽ ነገር?
አዎ ውድድሩ ዛሬ ነው ተጠናቀቀው። አበሻ ዛሬ የተጠናቀቀው ነው ዛሬ አበሻ 10 ነው አበሻ ዛሬ እና ውድድሩ ሊንኩ ላይ አለ ሰው focusonability.com እንዳለ www.com ዛሬ ማየት ይችላሉ።
አይ ራስሽን የት ነው የምታየው?
በቀጣይ በሚዲያው ዘርፍ ላይ ትልቅ ካምፓኒ ይኖረኛል ብዬ ነው የማስበው እስከ ሴሌክሽን ጋር ከማቋቋም ድረስ። ከዛ ባሻገር ደግሞ የግል ስብዕና ግንባታ ኢንስቲትዩት አስባለሁ። ስራ ቅጥር ካላገኙ ተስፋ ቆርጠው ቤት የሚቀመጡ አሉ። በየመንገድ ዳሩ የምናያቸው ወጣቶች አቅም እያላቸው ጉልበት እያላቸው ሳጣው ብለው ቁጭ የሚሉ ሰዎች አሉና ሁሉም ሰው መቼም ተቀጥሮ አይችልም አይደለ? አይምሯችንን ደግሞ ተጠቅመን ሰርተን ራሳችንን ቤተሰብንም ሀገርን መጥቀም እንችላለን። ወደ ራሳችን መለስ ብለን ውስጣችንን አቅም አለ፣ ምን ከተጠቀ ነገር አለ በማለት ለስብዕና ግንባታ አይምሮ ለሚሰራ ተቋም ማቋቋም ህልም አለኝና እንግዲህ እንደምሳቸውም ደግሞ እርግጠኛ ነኝ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ከመርሃ ግብር ማሳሰቢያው በፊት የሰማችሁት እንግዲህ ፍሬወት ታምሩን ነበረ። ቃለ መጠይቁ የተደረገው ለውድድሩ የተወዳደረች በነበረችበት ጊዜ ነው። በድጋሚ ፍሬወት ታምሩን እንኳን ደስ አለሽ ልንላት እንወዳለን። በአዳጊ ልጆች ላይ በትምህርት ቤት አሊያም ደግሞ በመንደር ውስጥ የእድሜ እኩያቸው በሆኑ ጉልበተኛ ልጆች እንዲሁም ደግሞ በሌሎች ታላቆቻቸው የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚኖራቸው ማህበራዊ ምስቅልቅልና የስነ ልቦና ጉዳት በተጨማሪ በኋለኛው የአዋቂነት ዘመናቸው የሚያስከትሉት የአእምሮ ጤና ይኖር ይሆን የሚለውን ጠይቋል። እንግዲህ አሉላ ከበደ ሙያዊ ትንታኔውን የሚሰጥን ዶክተር ቢኒያም ገሰሰ የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በፔንሲልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ከአሉላ ከበደ ጋር ያደረጉት ቆይታ ይቀጥላል።
ዶክተር ቢኒያም፣ የዛሬው የሐኪሞን ይጠይቁ ፕሮግራም ትኩረት መጥፎ ጠባይ ያላቸው ጉልበተኛ ልጆች በተለይ ትምህርት ቤት ውስጥ በአንድ ወይም በሌላ ምክንያት ነጥለው የጥቃታቸው ኢላማ ያደረጓቸው ልጆች በመተናኮል በማሸማቀቅ የእድሜ እኩዮቻቸው መሳቂያና መሳለቂያ በሚያደርጉበት በእንግሊዝኛው አጠራር ቡሊ የሚሰኘው ይህ ሁኔታ ልጆችን ለአእምሮ ጤና መታወክ ሊያጋልጥ ይችላሉ የሚል ነው ጥያቄው። በእርግጥ ይህ ሁኔታ ተጨባጭነት አለው? እንዲህ በመሰሉት በተደጋጋሚ በልጆች ላይ በሚፈጠረው ጥቃት የሚከሰትበት ሁኔታ አለ?
ልጆች ትምህርት ቤት ሲሄዱ ፍራቻ ጋር የተያዘ ነገር ብሎ የለበትም እና ስለ ቡሊንግ ለምሳሌ በስራዬ ላይ የማየው አንዳንድ ጊዜ በአውቶቡስ ወደ ትምህርት ቤት ወይም ከትምህርት ቤት ወደ ቤታቸው ሲመለሱ ትምህርት ቤት ውስጥ በክፍል ውስጥ በውጭ እያሉ አንዳንዶቹ እንደ ግሩፕ አይነት ልጆች አንዳንድ ጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፈው ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸዋል። አለበለዚያ የማይናገሩና የሚጠብቁ ከሆነ ያቺ ትንሿ ጭንቀት እያደገች እያፈራች ልጆች ትምህርት ቤት ከማቋረጥ ላለመሄድ ፍራቻ ዲቨሎፕ እንዲያደርጉ ያደርጋቸዋል።
ዶክተር ቢኒያም፣ ይሄ በትምህርት ቤት ውስጥ በልጆች ላይ በእድሜ እኩዮቻቸው የሆኑ በቡድንም እየሆኑ የማጥቃትና በተማሪዎች ውስጥ በዚያ እድሜ በከበደ ሁኔታ ውስጥ እንዲያልፉ ማድረግ በኋለኛው እድሜ እንደዚያ የተደረጉ ልጆች ላይ ተዘውትሮ የሚታዩን ችግሮች አሉ? በእርሶ የሕክምና ስራ ውስጥ የተመለከቷቸውን ጨምረው ቢያስረዱን። ለመሆኑ ምን አይነት ነገሮች ናቸው የሚስተዋሉት?
ለምሳሌ በልጅነት ከፍራቻ ይጀምራል እና ራስን አለመተማመን በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ከአሁን ዛሬ ምን ደረሰብኝ፣ ዛሬ መቱኛል፣ ዛሬ ተበድኩኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል። ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል። እና እኔ መጥፎ ነኝ ሰው አይወደኝም ለካ እንደዚህ ነኝ ይላሉ። ከዚህ ቀጥሎ ምንድነው የትምህርታቸው ውጤታቸው በትምህርታቸው ላይ ኢንትረስት ያጣሉ። እና ጎበዝ የነበረው ተማሪ ራሱ እንደደንብ ትምህርት መስኩ ውስጥ ከማስተማራት ወደኋላ ይቆጠብና መውደቅ፣ መድገም፣ ከዛ በኋላ ትምህርት ማቋረጥ። እዚህ ሀገር ደግሞ ትምህርት ቤት ቡሊንግ ካለ አንዳንዶቹ ከቤታቸው የሳይበር ስኩሊንግ ወይም ሆም ስኩሊንግ የመፈለግ አይነት አስማሚያ አለ። ይሄ ለአንዳንዶቹ ጥሩ መፍትሄ ሊሆን ሲችል ግን ችግሩን አቮይድ አድርጎ ራስ ወደ መቆጠብ ነገር ይገፋፋል። ይሄ በጊዜ ካልተስተካከለ እያደጉ ሲመጡ ወደ እጽና ሲጋራ ማጨስ፣ ወደ አልኮል፣ ወደ ሌላ ድራግ ውስጥ ለመግባት ይዳርጋል። እየበዛ ከሄደ እንቅልፍ ለማጣት፣ የጭንቀት ስሜት፣ በእንቅልፋቸው ደግሞ መጥፎ መጥፎ ነገሮች እያዩ ካልተስተካከለ ወደ ንዴትና ሰዎችን ወደ መጉዳት ሀሳብ ነው ውስጥ ያስገባቸዋል።
ለመሆኑ እነኚህ ሁኔታዎች የሚከስቷቸው የአእምሮ ጤና ሁከቶች በታዳጊ ልጆችና በወጣቶች ላይ የሚከስቷቸው ምልክቶች ምን አይነት ናቸው? በአዋቂነት እድሜያቸው ሲከሰቱ ከሚፈጠረው ሁኔታ ጋርስ እንዴት ይነጻጸራሉ?
በአዋቂ ላይ ለምሳሌ ራስን የመቆጠብ ራስን የማግለል ሲሆን፣ በልጅነት እድሜ ደግሞ የሚታየው የዲፕሬሽን ስሜት የንዴትና የአውትወርድ ቢሄቪየር ኤክስተርናላይዚንግ ይሉታል። እንደ ማጥፋት፣ ነገሮችን መስበር፣ መጣላት እና ንዴትን አለመቆጣጠር አይነት ስሜት ሊሆን ይችላል።
ዶክተር ቢኒያም ልጆቻቸው እንዲህ ላለው ተግቢ ያልሆነ ግፊት ተጋልጠው መሆን አለመሆኑን ልጆቹ ከትምህርት ቤት ብቻ ሳይሆን ቤታቸው ውስጥም ሰግተው የሚደብቁ ከሆነ ወላጆች ምን አይነት ነገሮችን ማጤን አለባቸው? ልጆቻቸው ለእንዲህ ያለው ሁኔታ ተጋልጠው እንደሆን የበለጠ በቀረበ ስሜት እንዲከታተሉ ትምህርት ቤታቸውን ማነጋገር ካለባቸው አስፈላጊውን እርምጃ መውሰድ እንዲችሉ ምን አይነት እንደው ጠቋሚ ምልክቶች ይታያሉ? ልጆቹ ባይናገሩ ለእንዲህ ያለው ሁኔታ ተጋልጠው ከሆነ
ወደ ማስተያየት የመጣ ነው። ይሄም እንደው ልጆች ቢናገሩና ችግሩ መፍትሄ በጊዜ ቢፈለግለት በጣም ቆንጆ ነው። አንዳንድ ጊዜ ግን ልጆቹ እኔው ራሴ እቆጣጠረዋለሁ፣ ነገሩን አቆመዋለሁ፣ ነገ ጥሩ ቀን ይሆናል ደዚህ እያሉ እየቆየ ሲሄድ ለችግሩ መፍትሄ ሳይገኝለት ሊቆይ ይችላል። እና ዋናው ምንድን ነው ልጆቹ ይሄን አይነት ነገር ከመድረሱ በፊት ፕሪቨንት ማድረጉ ትልቅ ነገር ነው። እና ፕሪቨንት የሚደረገው እንዴት ነው? በቤተሰብ ውስጥ ለምሳሌ እናትና አባት ከልጆቻቸው ጋር ጥሩ አይነት ግንኙነት ካላቸው፣ ግልጽ የሆነ ኮሚኒኬሽን ካለ፣ ለምሳሌ ከትምህርት ቤት ሲመለሱ ቁጭ ብለው ስለ ቀኑ ትንሽ ማውራት፣ እንዴት ነበር ዛሬ ቀን፣ ምን ነገር ሀፕን አደረገ። ልጆች ደግሞ እንደዚህ ቁጭ ብላችሁ እናውራ እና እንደዚህ ሲባሉ አንዳንድ ጊዜ ደስ አይላቸውም። እንግዲህ በዚህ ሀገር ሌክቸር ሊያደርጉኝ ነው ብለው አልፈልግም መስማት ይላሉ። እንደሱ ሳይሆን ለምሳሌ አብረን ወጣ ብለን ወክ እናደርግ ወይ ኳስ የወረወርን የተጫወተን ዛሬ እንዴት ነው ቀን ብትላቸው ኢንዲሬክትሊ ኦፕን እንዲሆን ያደርጋቸዋል። እና ዋናው ምንድን ነው ችግር ካለ ብትነግሩን አብረን መፍትሄው እናደርገዋለን። ያንተ ያንቺ ብቻ ሳይሆን ችግሩ የእናንተ ችግር የቤተሰባችን የሁላችን ችግር ነው፣ ከእናንተ ጎን አብረንን ሲባሉ ልጆቹ ኮንፊደንስ ይሰማቸዋል። ይሄ በትምህርት ቤትም ደረጃ አስተማሪዎች ስለ ቡሊንግ ያስተምራሉ፣ ካውንስለሮች አይነት ችግር ካለ መታችሁ ነገሩን ይላሉ። እና አንዳንድ ጊዜ ልጆች ትምህርት ቤት ኢንትረስት ሲያጡ ወይም ያልሆነ አይነት ውጤት ሲያመጡ አስተማሪዎቹ ብዙ ልጆች ስለሚያዩ በአንድ ጊዜ ልጆቹም እያንዳንዶቻቸው ስለሚያውቁ አንዱን ከአንዱ ኮምፔር ማድረግ ይችላሉ። እና አንድ ልጅ መቅረት ሲጀምር ውጤቱ እየወረደ ሲሄድ በፊት በደንብ ይሳተፍ የነበረ እና የሚመልስ ልጅ አሁን ወደኋላ መቅረት ሲጀምር ወደ ጎን አድርገው ምንድን ነው ችግር ምን ልረዳ እችላለሁ ሊሉ ይችላሉ። እና ለልጆች ዋና የሚያስፈልገው ምንድን ነው ኢቨን ለብዙ ነገር ምንድን ነው ዋናው ነገር ብለው ሲያጠኑ ልጆች በልጅነታቸው ከሜንቶር ጋር ከአስተማሪ ጋር ከትምህርት ቤት ጋር ኮኔክትድ ከሆኑ ከመሰላቸው ያ ከብዙ ነገር ራሳቸውን ከማጥፋት ስለ ራሳቸውን መጥፎ ስለሚሰማቸው ነገር እንዲቀንስ በጣም ትልቁ ነገር ዋናው ብለው ያዩት በዚህ በኮቪድ የሚያየነው ኮኔክትድነስ አጡ ልጆች። እና ያ ኮኔክትድነስ እንዲኖር መሞከር አለብን።
መልካም ዶክተር ቢኒያም፣ በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን አስቀድሞ መከላከል ወይም ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢኒያም ገሰሰ ይታዳጊ የወጣቶችና ያዋቂዎች
አምሮ ህክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኛለሁ። ዜርስልኝ
አንን እንደዚህ አይነት አጋጣሚ አግኝቼ ስለ ሞድ ኦፍ ሲስተምና ጋር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። ዜርስልኝ
የዘንድሮ የ12ኛ ክፍል መልቀቂያ ፈተናን ከወሰዱ የማህበራዊ ሳይንስ ተማሪዎች መካከል በብሔራዊ ደረጃ ከፍተኛ ውጤት ያስመዘገበው በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ ሙሉነህ እንየው ነው። ሙሉነህ ከሀብታሙ ስዩም ጋር ቆይታ አድርጓል። ወደ ቆይታቸው እናልፋለን።
ሙሉነህ እንየው ደስታ ልባላለሁ። የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ 533 ነበረ።
በጣም አመሰግናለሁ ሙሉነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው ያንተ ውጤት ነው። የጥናትና የዝግጅት ሚስጥር ምንድን ነበር?
ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ። በምችለው አቅም ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን 2015 እንደገባ ለኢንትራንስ ነበረ ሁለቱንም ትኩረት የሰጠን እዚያው ተፈተኝ ተማሪዎች። እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን ርሱን ከታይ ዲቴል ምናየውን ነገር በደንብ ለማየት ሞክረናል። ፋላ እንዳያጠናንቀን ምን እንዳይል ከዚህ ቀጥሎ እንግዲህ ምናልባት በጣም አግዘኛ ነው ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ፣ እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሁነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለኝ።
ሙሉነህ፣ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው?
ቀጣይ ማጥናት እንፈልገው ሁለት የፊልዶች አሉ። ኢኮኖሚክስ ኤንድ ላ ሁለቶችን ማጥናት እፈልጋለሁ። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርሰኝ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር እወዳለሁ። ለምሳሌ ስኮላርሽፕ ካገኘሁ ያንስ አክሰስን ሳገኝ አሁን ገጠር አካባቢ ያለው እሱንም ማግኘት አልችልም። ቀጣይ ይህ ነገር ከተሟላልኝ መሞከር እፈልጋለሁ። ግን ለጊዜው ማጥናት ፈልገው ኢኮኖሚክስን ላው ነው።
ስለ አስተዳደግ እስቲ ንገረኝ ትንሽ።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። ከስድስት ሳሳም ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ህጻናት የሚባል ነገር የለም። ከታ ከሱ ገብተው እንግዲህ አጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ማምጣት ቻልኩኝ። በዛ ቀጠልኩ። እንግዲህ ከስድስት ጊዜያው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል። ከእኛ ስልሳን ሰዓት ስራ ኮሎኒ ግኝ ነው። ወደ ሱ መሰራትና ስምንትን የተማርኩ እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳሪ ትምህርት ቤት ለተማሪዎች ሂደው ነበር እና እነሱን ስጠይቅ እንግዲህ ውጤታማው ነው በዚህ ምክንያት ሂደዋል ሲባል እኔም የተወሰነ አቅሜን ለመሳት ሞከርኩ። የዛኔ ወደ አዳሪ ትምህርት ቤት ለመቀላቀል ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ። እዛ በፊት አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሎ አዳሪ ትምህርት ቤት ለመቀላቀል ነበር መጀመሪያ እንግዲህ አስቤ ነበረ። ግን በአጋጣሚ እንደዚህ ጀመረ ሲባል ሁለቱንም ነው የወሰድኩትኝ። ማለት በሚኒስትሪ ጥሩ ውጤት ዘጠናና ያመጣሁት ይህ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናቸው ነበረ። በሁለቱም ጥሩ ውጤት አመጣሁና አለፍኩኝ። በ2012 ወደ ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት መቀላቀል ችያለሁ ማለት ነው።
ሙሉነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በእስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ?
አብዛኛው ኢትዮጵያውያን ተማሪ ያጋጠመን ይችላል በሰይ ኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋር ነበረ። እንደ አብዛኛው ኢትዮጵያውያን ቤተሰቦች ብዙም የተዳደለ ህይወት አይደለም ይኖሩት እና እሱ ጋር አጋዥ መጽሐፍ ታስላሳለኝ እነሱ ነገሮች የማሟላት ነገር የደብተርና እስክሪብቶ ይችሉ እንኳ እነሱ ነገሮች ወጣ ያሉ ፍላጎቶች ማሟላት ብዙም አይችልም ነበረ እና እነሱ ጋር ቢያንስ መገደብ ነበረብኝ እንዲህ በአቅም መኖር ነው እያልኩኝ እንደዚህ አይነት ነገር ነበረ እና ቢያንስ በረዥሙ ማላነት የምችለው ይሄ ነው። ቀጣይ ደግሞ ምናልባት ወደ አዳስ ውስጥ የተቀላቀልን የመጀመሪያ ከዚህ ምንም የቤት እጅ አይነት ነገር ነው ወጣ ብዬም አላውቅም ነበረ እና ይሄ ከተማሪው ጋር ስቀላቀል እንደዚህ ስል የጋራ ኑሮ ከዛ ነው እና የጀመርኩት የሰውስም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳዘኝ ተማሪ አጋጠመ ነው በእርግጥ እሱስ ነገር አጋጥሞ በዛ ሂደት ማለት ቀላል ነበረ እና እንዲሁም ብዙ ያንስ ወዳስ አካባቢ ተማሪዎች የጃምፕን ያስወስድ ነበሩ እሱ ነገር አጋጥሞናል። እንዳጠቃላይ
በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁ ለመከታተል የሞከራችሁት። እንደዛም ሆኖ ደግን ከፍተኛ ውጤት ለማስመዝገብ ችለሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ?
እንደምታውቀው አስቀድሞ ያጋጠሙ ነበሩ በቅርቡ ያጋጠሙ ነበረ። የዝግጅት አካባቢ ያን ያህል የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ የሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር እሱንን ወዲያውኑ ትኩረታችንን በግሌ ትኩረቴን ያደረጉት ወደ እንዲህ ወደ ምችለው ነገር ወደ ፈተናው ነበር ትኩረቴን ያደረጉት እና ከሱ ነገር ለመገደብ ሞክሬያለሁ። ከዚያ ውጭ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትምህርታችን ያተኮር ነው። መጨረሻ ላይ ግን እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው በተለይ አሁን ያለው እንዳለ ይሄድ ያለው ግጭት እሱ ጋር ናቹራል ሳይንሶችን እየጠበቅን ነበር። ስፔሻል ተፈትነን እዚያው ግቢ ሳለን በላያችን ለእንደዚህ ሴቱ በምታ ከባድ መሳሪያ ይተኮስ ነበረ። የዛኔ እንግዲህ የሆነ ግጭት ነበረን እንግዲህ ስናቋርጠ እኔም ወደ ቤት ስመጣ እንግዲህ የዛኔ ተበተና ወደ ቤት ስመጣ ብዙ እስከሳት ምናምን መንገድ በእግሬ የመጣሁበት አጋጣሚ አለ እና የተወሰነ ተጽዕኖ አለው። ግን ያን ቢሆን የወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ ያሰብኩት።
በጣም አመሰግናለሁ ሙሉነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆን እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሀሳብ ካለ እሱን ልቀበል።
ተፈታኝ ተማሪዎች ይኖራሉ፣ በግጭት አካባቢ ውስጥ ያሉ ተማሪዎች ይኖራሉ እና ለእነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየመጣ ነው ትንሽ አስቸጋሪ ይሆናል። 3.2% ብቻ ነው ዘንድሮ ያለፈው እና ስስ ነገሮች አሉ ትንሽ ቤቶችን አላሳለፉ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችን ምናልባት ጊዜ ያልፋል እና አይዟችሁ በርቱ ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ተቻሚ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ሲከፈት ማለት እወዳለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቢያማሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ በማለት አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ስርጭቱን እንዲሁ ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብረናችሁ ቆይተናል። ሰላም ጤና ይስጥልን። ደህና ደሩ።